የኤሮብ ምሽት ሰኔ 2014 ዓመተ ምህረት የጋቢና ቪኦኤ መስራዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል? መስናዶውን እየመራው ኤደን ገረመው ከአቀናባሪያችን ኤልያስ አስመረ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ዘጋቢዎች የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብረን የምንዘልቅ ይሆናል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹ እናስተዋውቃችሁ።
አንድ ተሞክሮ የያው ካታር ላይ ነው መሰለኝ ትሬደን ይሄን ዲጎሽ ላይ አንዱ ልጅ በቃ በጣም ፎርስፉሊ ነው የተከራከረ። ለምን ታጠርኩ ነው ህጋዊ ነኝ ለምትል በኤርፖርት ብቻ ስለወጣ ማለት ነው።
በህገወጥ መንገድ ከሀገር ለቀው የሚወጡ ወጣቶችን ለማገዝ ሌላ አማራጭ የተሰኘ ዘመቻ ጀምሯል። በዚህ ዘመቻ ዙሪያ በምሽቱ ዘገባ ይኖረናል። በሌላ ርዕስ ደግሞ የልደት ቀኗን በማስመልከት በማህበራዊ ሚዲያ ላይ 1.2 ሚሊዮን የኢትዮጵያ ብር ማሰባሰብ የቻለች ወጣት እንግዳም ጋር ቆይታ አድርገናል። ሌሎች ዘገባዎችም ይኖሩናል። አብራችሁን ታመሹ ዘንድ በድጋሚ በአክብሮት እየጋበዝን አሁን ወደ ዘገባዎቻችን እንሻገራለን። ለምሽቱ ቀዳሚ ያደረግነው ዘገባ ማህበራዊ ሚዲያውን ላለፉት 3 አመታት በበጎ መልኩ በመጠቀም ላይ ያለች ወጣት እናትን የምናስተዋውቅበት ነው። እንግዳችን ህይወት ታደሰ ትባላለች። ህይወት በቲያትሪካል ስነ ጥበብ የመጀመሪያ ዲግሪ ያላት ሲሆን ኢትዮጵያ ውስጥ በተለያዩ የጋዜጠኝነትና ከስነ ጥበብ ጋር በተያያዙ ስራዎች ላይ ስትሰራ ቆይታ ከቅርብ ጊዜ ወዲህ ኑሯን ሙሉ ለሙሉ ከነመላው ቤተሰቧ በዚህ በዩናይትድ ስቴትስ ሜሪላንድ ግዛት አድርጋለች። ህይወት ላለፉት 3 ተከታታይ አመታት ልደቷን ምክንያት በማድረግ በማህበራዊ ሚዲያ ላይ ገንዘብ በማሰባሰብ የኢትዮጵያ ልብ ህሙማን ህጻናትን እየረዳሽ ትገኛለች። ከህይወት ጋር ቆይታ አድርጊ ነበረ። ቆይታችን ህይወት ትኩረቷን እንዴት ለልብ ህሙማን ህጻናት ልታደርግ እንደቻለች ከምታስረዳበት ይጀምራል።
ልደቴ ግንቦት 25 ነው። ፈረንጆች ደግሞ ጁንቱ ማለት እነዚህን 2 አመታት በተለይ ኮቪድ በነበረበት ወቅት በአሜሪካ እንደሚታወቀው ብዙ ነገሮች ተዘግተው ቤት ውስጥ ነበር የምናሳልፈው እና ከተለያዩ ሀገሮች ቲክታክ ላይ ተገናኝተን አብረን ልክ እንደ ግሩፕ ሆነን የምንጫወት አንዳንዴ ጥያቄ የምንጠያየቅ ጥሩ ግሩፕ ነበረን እና ከእነሱ ጋር ባለን ግንኙነት ሰዓት ማስታወቂያ የሆኝ 100,000 ብር ለአንድ የልብ ህመምተኛ ህይወቱ ሊታደግለት እንደሚችል ሰማሁ እና በጣም አስደነገጠኝ። እኔ የልጆች እናትም ነኝ፣ የህፃናት ነገርም በጣም ይይዘኛል። ከዚህ በፊትም የመጀመሪያ ልጃችንን ኤቫል አንተነህን በወለድንበት ሰዓት የእሱን ልደት አስመልክተን ኢትዮጵያ እያለን እንደዚሁ ስጦታችሁን መጽሐፍ ስጡን የልጃችን ልደት ነው ብለን ሰብስበን ለክበበ ፀሐይ ወድቀው የተገኙ ህጻናቶች የሚያድጉበት ማዕከል ሰጠን ነበር። ያ ልምድ ነበረን እና እንዲህ ለምን ያንን ነገር አሁን ቲክታክ ላይ አምጥቼ ያለንበት ሀገር ለመረዳዳትም የእያንዳንዱን ትንንሽ $5 ጀምሮ ብናዋጣ 100,000 ብር አይከብደንም አልኩኝ እና ነገርኳቸው። እንዲህ አይነት ማስታወቂያ ይቻለው ምን ይመስላችኋል ብዬ ጓደኞቼን አማከርኳቸው። ጎን ለጎን ደግሞ ለመቄዶኒያ የአረጋውያን እና የአእምሮ ህሙማን መጫማቸው ዳይፐርስ ሲሰበስብ ያውቁኛል፣ ብዙዎቹም ዶኔት ያደርጉ ነበር እና እንዲህ ደስ ይለናል የምትሰሪውን ስራ እናውቃለን፣ ስለዚህ ኃላፊነቱን አንቺ ወስደሽ ጊዜሽን ተሰጠሽ ለምን እኛ ማኪያቱ የምንጠጣበት እንሰጣለን፣ ያ ደግሞ ልጆችን ካተረፈ ደስ ይለናል አሉ። ልክ እንደዛ ነው የመጀመሪያውን ገንዘብ መሰብሰብ የጀመርኩት።
የመጀመሪያው 100,000 ብርን ስታሰባስቢ በምን አይነት መልኩ ነበር የምታሰባስቢው? ገቢ ለማሰባሰብ የምትጠቀሚው መንገድስ ምንድን ነው?
የመጀመሪያውን 100,000 ብርን ሰባስብ ካሻፕ፣ ዜል፣ ቬንሞ ነበር የተጠቀምኩት። ላይቭ ላይ ሆኜ ነበረ ጓደኞች የሚሰጡኝን የገንዘብ መጠን እዛው እየተናገርኩ ሌሎችን ደግሞ የበለጠ እያነሳሳ የቻለ $100 $50 $20 $10 ገንዘቡን ደግሞ ማዋጣት ያልቻለ ላይቡን ሼር እያደረጉ ሊሰጡ ይችላሉ ብሎ የሚያስቡትን ሰዎች እየቀበዙ በእንደዚ አይነት መንገድ ነበር 100,000 ብሎን የሰበሰብኩት። ባለቤት እንደዚሁ አጋጣሚ ላመሰግነው እፈልጋለሁ፣ ጋዜጠኛ አንተነህ ከበደ በጣም መልካም ባል ነው። ማታይ ልጆቼን ቴክ ኬር አድርጎ የማስተኛቱን የእነሱን ነገሮች ሸክሜን ሁሉ እሱ ላይ ጥዬ ማታ የምተኛበትን ሰዓት ነው የምጠቀመው።
እንግዲህ ሰዎች ገንዘባቸውን ከሰጡ በኋላ ገንዘቡ የታሰበበት ቦታ ላይ መድረሱን ማረጋገጥ ይፈልጋሉ። በዛ ላይ ደግሞ ገንዘብ መሰብሰቡ ብቻ ሳይሆን የታሰበበት ቦታ ላይ ማድረሱም ወይም ቃል የተገባውን ገንዘብ በሙሉ ማሰባሰቡም የራሱ ተግዳሮቶች አሉት። እና ያጋጠሙሽ ተግዳሮት የምትያቸው ነገሮች ምን ነበሩ?
እውነት ነው እንደዚህ የእርዳታ ስራ ከታማኝነት ከግልጽነት ጋር ሊሆን ይገባል። ቀጣይነት እንዲኖረው ሰዎች ገንዘባቸውን ሲሰጡ የት እንደደረሰ ምን እንደተደረገበት ካወቁና ውጤቱን ካዩ የበለጠ መርዳት ይችላሉ። እኔ መጀመሪያ ሲልኩ ላይቭ ላይ ነው የማደርገው። ቅድም እንደነገርኩሽ ቀጥታ የትኛውም ሰው የላከውን የገንዘብ መጠን እየጠራው እዛው አንድ ላይ ሆነን ደምረን ከጨረስን በኋላ ቀጥታ በባንክ ቤት ወደ ልብ ማን ማዕከል እልካለሁ። ከዛ እነሱ ደግሞ ደረሰኝ ይሰጡኛል። ያን ደረሰኝ ፖስት አደርጋለሁ እና ገንዘቡ የት እንደደረሰ ማን እንደታከመበት በሁሉም ሶሻል ሚዲያዎች ላይ ፖስት አደርጋለሁ። ምዳቴ ከመሆኑ ከሶስት ወይ ከአራት ወራት በፊት እየሰበሰብኩ በነበረበት ወቅት እኔ በቅንነት ገንዘብ መሰብሰብን መላኪን ብቻ ነበር ያየሁት። ለካ በዚህ ሀገር ህግ በግል አካውንት ከተለያየ ቦታ ገንዘብ እየመጣ ተሰብስቦ ወደ ሆነ ሀገር መላክ ግልጽ የሆነ ነገር ስለሌለው ተቀባይነት አልነበረውም እና ባንኪን ዘጉብኝ። ያ ነገር ትንሽ አስደንግጦኛል። ጎድቶት ነበረ። መልካም ነገር እየሰራው ነው ብዬ አስቤ ባንክ ከዛ ሲዘጋና በኋላ ላይ ልክ ናቸው፣ የሀገሩ ህግ ነው፣ ማክበር አለብኝ፣ ሰዎችንም ማማከርና ሰከን ብዬ እንዴት ነው ሰው መርዳት ብቻ ሳይሆን ፋሚሊንም ፕሮቴክት ማድረግ አለብኝ፣ እንዴት አድርጌ ነው መቀጠል አለብኝ ብዬ አሰብ። ነን ፕሮፊት አደረግኩት። ከፍ አለ ማለት ነው። ቤዙ ሶሻል ሚዲያ ቢሆንም ላይፍ ፎር አፍሪካ ብዬ ኢትዮጵያውያንም ብቻ ሳይሆን አፍሪካውያንንም መርዳት የሚችል ድርጅት አድርጌ ፈቃድ አግኝቼ መስራት ጀመርኩ ማለት ነው። እንግዲህ ከቻሌንጅ ውስጥ ትልቅ መልካም ነገር አግኝቻለሁ።
እውነት ነው። ያየሽበትን መልኩ ደግሞ ደስ ይላል። ሁሌም አንድ የሚፈትን ነገር ውጤት ይዞ ነው የሚመጣው። እነዚህ አሁን ቲክቶክ ላይ የምታደርጊያቸው የተለያዩ ጨዋታዎች አሉ፣ ሰዎች ተጋብዣለሽ ና እስቲ ምን ምን ነገሮችን ያካተቱ ናቸው? ምን አይነት ጨዋታዎች ናቸው አድማጮች እንዲገባቸው?
ቻሌንጅ እንደራረጋለን ቲክቶክ ላይ እንግዶችን ይዤ ይገባለው። ሁለት ሆነን እንገባና ኮመንት ላይ ያሉ ሰዎች ይህንን ካደረገ እኔ ይህን ያህል ገንዘብ ከፍላለው፣ የተለያዩ ዱቄት ከተቀባ እንቁላል ከጠጣ ተብሎ በተለያዩ ሶሻል ሚዲያዎች ያው እንደዚህ አይነት ቻሌንጆች ይታወቃሉ። እና እኛም ለመልካም ነገር ለምን አንወስደውም ይህንን ብለን ነው ያሰብነው፣ ልምድ የወሰድ ነው። እና ከንቧ ፋሚሊ ነው ቻሌንጅን የወሰድ ነው። በዚህ አጋጣሚ አመሰግናቸዋለሁ። ደግሞ አንዳንዴ ደግሞ ሰዓሊዎች ስዕላቸውን ይሰጣሉ፣ ልብሶችን የሚሰሩ ሰዎች ልብሳቸውን ይሰጣሉ። እና ጨረታ ይደረግና ደግሞ የተጫረተበትን ገንዘብ ያህል ገቢ ይሆናል ለህፃናቱ ለሚደረገው እንቅስቃሴ።
እሺ፣ እስካሁንስ አሁን ለምሳሌ ምን ያህል ገንዘብ አሰባሰብሽ? አሳክቸዋለሁ የምትያቸው ግቦችስ ምንድን ናቸው?
መጀመሪያው ከትንሹ ገንዘብ ጀምሮ ከመቶ ሺህ ብር እንግዲህ አንድ ህፃን ማሳከሚያ ነበር 100,000 ብር። ከዛ ጀምሮ ሰበቦችና ምክንያቶች እየፈጠርን ያው ልጆቹ እንዲታከሙ 800,000 ድረስ ሰበሰብኩ። በኋላ ላይ 500,000 አልኩና ተሳካ። በጣም ገረመኝ። 5 ልጆች ማሳከሚያ ነው አልኩኝ። በኋላ ላይ ልደቴ ደረሰ። ይህ ከሆነ ለምንድን ነው 1,000,000 አቅጄ 10 ህፃናት የምታከሙት አልኩኝ። ከዛ 1,000,000 ተሳካ። የዛሬ አመት ልደቴ ላይ 10 ህፃናቶች፣ ከዛ በፊት 800,000 1.8 ሚሊዮን ሆነ። በአሁኑ ልደቴ ትልቅ ነበር እቅዴ። እውነት ለመናገር 10,000,000 ነበር ማሰባሰብ ያቀድኩት፣ ግን በተለያዩ ቦታዎች እርዳታ እየተሰበሰበ ነበር። የኔም የግል አካውንቴ ላይ ያን ሁሉ ገንዘብ መሰብሰብ አይቻልም እና ነን ፕሮፊቱ መጨረስ ነበረበት እና በዛ ምክንያት ኩኝ 1.2 ሚሊዮን ሰበሰብ። ያ ደግሞ የ12 ህጻናትን ህይወት ይታደጋል ማለት ነው። እንግዲህ በእነዚህ 2 አመታት ለልብ ህሙማን ህጻናት ማዕከል 3,000,000 ብር ሰብስቤያለሁ የኢትዮጵያ ብር፣ 30 ህጻናቶችን የሚያሳክም ማለት ነው። ነገር ግን ይህንን ገንዘብ ሳሰባስብ የኔ ብቻ ውጤት አይደለም። ገንዘባቸውን በተለያየ የኢትዮጵያ ክፍል ሆነው ሳያውቁኝ አንድ ቀን እንኳን ሳያገኙኝ ገንዘባቸውን ያዋጡ የሶሻል ሚዲያ ጓደኞቼ፣ ፎሎወሮቼ፣ ቤተሰቦቼ፣ ጓደኞቼ በጣም ደጋግ የሆኑ ጥሩ ልብ ያላቸው ሰዎች እርዳታ ስለተጨመረበት 3,000,000 ብር የመሰብሰብ እድሉን አግኝቻለሁ።
ቀጣይ ምን ወሱ አላማሽ?
በቀጣይ የማስበው ነገር እንግዲህ አንድ ነገር ላይ ትኩረት ማድረግ ስለምፈልግ አሁንም የልብ ህሙማን ህጻናቶችን ሶሻል ሚዲያውንም ቤት በማድረግ እሱ ደግሞ ኤሪያችን ላይ እየሰሩ ያሉ ንግድ ቤቶችንም በመጠየቅ በሚችለው አጋጣሚ ሁሉ የልብ ህሙማን ህጻናቶችን እያገዝኩ መቀጠል እፈልጋለሁ። ሰው የሀገራችንን ነገር ደግሞ የተወሰነ መስራት ከቻለም በኋላ እያደገ ሲሄድ መቼ እንደሆነ ምን ያህል አመት እንደሚወስዱ ባላውቅ እንኳን ትልቁ ህልሜ ደግሞ ከኢትዮጵያ አልፎ አፍሪካን ማገዝ።
እንግዲህ አሁን ብዙ ነገሮች አሳክተሻል፣ ወደ ድርጅትም ተሻግረሻል። እንደ ግለሰብ ደግሞ ከሰሞኑ ለአንድ ሽልማት ተሻሻል። ስለዚህ እስቲ ስለሱ ንገረኝ።
የልጆቹ ህይወት መዳን ለእኔ በጣም ትልቁ ሽልማት ነው። ግን ደግሞ በመድረክ ላይ በህዝብ ፊት ደግሞ አክብረው ይህ ነገር ትልቅ ስራ እየሰራች ነው፣ እችን ልጅ ልናበረታት ይገባል፣ በቀጣይ ደግሞ ብዙ አደራ ጥለንባታል እንደማለት ደግሞ ጣፋጭ ህይወት ሽልማት አሁን ለሁለተኛ ጊዜ የተደረገ ሶሻል ሚዲያ መልካም አሻራቸውን ያሳረፉ ወጣቶችን የሚሸልሙበት ፕሮግራም ነው። ስለሸለሙኝ ተወካዮችን ልኬ ሽልማቱን ተቀብለውኛል። በጣም ደስ ብሎኛል። ይህ ለእኔ ቀላል ነገር አይደለም እና አደራ እንደጣላችሁብኝ ተሰምቶኛል። የበለጠ እሰራለሁ። ክበሩልኝ ማለት እፈልጋለሁ።
እንኳን ደስ አለሽ በድጋሚ። እሺ ህይወት፣ በጣም ነው የማመሰግነው።
እኔም በጣም አመሰግናለሁ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ ዕለታዊ መሰናድ ነው። ዝግጅቶቻችንን አምሃሪክ ዶት ቪኒስ ዶት ኮም ላይ እንዲሁም ደግሞ በፌስቡክ ገጻችን ቪ አምሃሪክ ላይ ልታገኟቸው ትችላላችሁ። በሳተላይትም ኢትዮሳት ላይ እንድትከታተሉን እንጋብዛለን። ወጣቶች በተለይ አስተያየትና ጥያቄዎቻችሁን እንድትልኩልን እናበረታታለን። ወደ ተከታዩ ዘገባ ደግሞ እንሻገር። በየዕለቱ በህገ ወጥ ስደት ምክንያት በርካታ ወጣቶች እስከ ሞት ድረስ ለሚያደርስ አደገኛ ሁኔታ ይደረጋሉ። ለስደት ከመውጣታቸው በፊት ደግመው እንዲያስቡበት ለማድረግ ለመሰደድ ከወሰኑም ህጋዊ አማራጮችን እንዲመርጡ ለማሳሰብ ያለመ ዘመቻ ከሰሞኑ ተጀምሯል። ሌላ አማራጭ አለ የተሰኘው ዘመቻ አስተባባሪ የዓለም ስራ ድርጅት የኢትዮጵያ ቅርንጫፍ ነው። ሀብታሙ ስዩም ስለ ዘመቻው ብሎም በተያያዥ ጉዳዮች ላይ የበለጠ ለመረዳትና ለማወቅ የተቋሙን ቀጠናዊና የስደት ጉዳዮች ዋና የቴክኒክ አማካሪ አይዳ አወልን በስልክ አነጋግሯቸዋል። አይዳ አወል የአሁኑን ዘመቻ ግብ አስቀድመው ያብራራሉ።
ያው እንደሚታወቀው ብዙ ወጣቶች ወደ ተለያየ ሀገራት እየፈለሱ ያለበት ሁኔታ አለ ኢትዮጵያ ላይ። አንዳንዴ ግራና ቀኝም ሳናይ አንድ መንገድ ብቻ የሚያዋጣን መንገድ ስደት ነው እያለን ወይ ወደ ውጭ መፍለስ ነው እያለን እያሰብን የመጣንበትን ባህል ይታያል። ባለፉት 5-10 ዓመታት ለዚህ ሌላ አማራጭ አለ የሚለው ካምፔን ወደ ግራና ወደ ቀኝ አይቶ ወጣቶቹ የሚያዋጣን ወይ የሚሻለን መንገድ ይሄ ነው ብለው እንዲሄዱ ነው። በውጭ ሀገር ላይ የተሻለ ሁኔታ አለ የሚለውን አስተሳሰብ እንደምናየው ብዙ አደጋ ደርሶባቸው ብዙ ችግር ደርሶባቸው የሚመለሱም ወገኖቻችን ስላሉ አድቫንቴጁና ዲስአድቫንቴጁን በደንብ አይተው መሄድም ካለባቸው ደግሞ በህጋዊ መንገድ እንዲሰደዱ ነው። ለዚህ ካምፔኑ አንደኛ ምርጫችሁ ነው፣ ወደ ግራ ወደ ቀኙ። እዚህ ሀገር ላይ ሰርቶ የሚቀየር ብዙ ወጣቶች አሉ እንደምታውቀው። እሱንም አማራጭ እና የሚያዋጣችሁ መንገድ ውሰዱ ነው። ወደ ውጭ መሄዱን ከሆነ ምርጫው ወጣቱ መብቱ ነው። ግን ይሄ ደግሞ ህገ ወጥ ትታችሁ የህጋዊው አማራጭ ተጠቀሙ ነው። ለተመላሾችም እንደዚሁ መጥተው ብዙ ጊዜ የመመላለስ ባህሪ ያለ እንደምታውቀው ይመጡና ተመልሰው ደግሞ እንደገና ወደ ስደት ይላሉ። ኢቭን ዶ ምንም ሳይዙም ቢመጡ ከተመለሱ በኋላ እዚህ የሰሩ ልጆች ደግሞ ብዙ በጣም ሰክሰስፉል የሆኑም ስላሉ እዚህ ሀገርም ደግሞ ሰርቶ መቀየር ኦፕሽን ነው። ለዚህ እሱንም አማራጭ ይወት ነው ዋና አላማው የካምፔኝ።
ይህንን ዘመቻ ለመዘርጋት ከማሰባችሁ በፊት ወጣቶች ቀድሞውኑ ወደ ስደት ከስደቱም ደግሞ ህገ ወጥ አዘዋዋሪዎችን የሚመርጡበትን ምክንያት የተገነዘባችሁ ይመስለኛል። የተለያዩ ጥናቶቻችሁ ውስጥ የተወሰኑም ምክንያቶችን አጠር አድርገን ማስታወስ እንችል ይሆን? ለምንድን ነው ሰዎች በዛ ውስጥ ለማለፍ የሚፈልጉት?
ባረነው ጥናቶች የሚያሳየን ምንድን ነው? አንድ ህጋዊና ህገ ወጡ የትኛው ነው የሚለው ለይቶ ማያውቅ ብዙ ዜጎች ስፔሻሊ ወጣቶች አሉ። አንድ ተሞክሮ ካታር ላይ ነው መሰለኝ እስር ቤት ሄደን የኛን ዜጎች ለማየት አንዱ ልጅ በቃ በጣም ፎርስፉሊ ነው የተከራከረን። ለምን ታሰርኩ? እኔ ህጋዊ ነኝ። ለምትል በኤርፖርት ብቻ ስለወጣ ማለት ነው። ብዙ ሰው ቲኬትና ፓስፖርት ይዞ ሲወጣ ራሱን እንደ ህጋዊ አድርጎ ነው የሚያየው። ግን ህጋዊ ብዙ የሚያስፈልጉት ፕሮሰሶች አሉ እንደምታውቀው። በኢትዮጵያ ብቻ ህጋዊ ሳይሆን በተቀባይ ሀገርም ህጋዊ ለመሆን ማለት ነው። የሁለቱንም ሀገር ህግ ጠብቀን ስንሄድ ነው። ህገወጥ ደላሎችም አይ ህጋዊ ነን የሚሉ ብዙ አሉ። ኢቨን ዶ ላይሰንስ የላቸውም በህጋዊ መንገድ አይደለም የሚወስዱት። ለዚህ እንደዚህ አይነት ኢንፎርሜሽን ስለሚሰጧቸው አንድ የማሳሳትና ትክክለኛ ኢንፎርሜሽን አለመኖር አንዱ ቻለንጅ ነው። ሁለተኛ ደግሞ ብዙ ጊዜ ህገወጥ ደላሎች ኮሚኒቲ ውስጥ ነው ያሉት። ጎረቤታችን ናቸው፣ ዘመዶቻችን ናቸው፣ የምናውቃቸው ሰዎች ናቸው። ለዚህ ውጭ ሄደሽ ላይፍሽ ይቀየራል ወይ ላይፍሽ ይቀየራል እንዲህ አይነት ደሞዝ ታገኛለህ ማይሆን ነገር ሲሉን የማመን ባህላችን ሀይል አለ። ከብጣኔ እኔ አሁን ማታቀኝ ሰው ሆኜ ከምነግርህ የሚያውቅ ሰው ሲነግርህ የመስማትና የማመን ድላለን አይደል? እዛው ኮሚኒቲ ውስጥ ያሉ ስለሆኑ ብዙ ጊዜ ደላሎቹ፣ ህገወጥ ደላሎቹ ቶሎ አሳምነው ልጆቹን ሀሳብ አስቀይረው የመውሰድ ባህሪ አለ። ሶስተኛ ደግሞ አንዳንድ የህጋዊ መንገድ ትንሽ ሰሱ እኛ ባረግሮ ጥናት አሁን ስናይ እንጂ ኢንተርምስ ኦፍ ዋጋ ካየው የሚረክሰው የህጋዊ ሰው ማያውቀው ህጋዊው መንገድ ለአነስተኛ ስራ ቢሄዱ ወይ ለቤት ስራ ጀመስፖርት ላይ ለሚሰማሩ ክፍያ በህጉ መሰረት ክልክል ነው። ለዚህ በህጋዊ መንገድ ስትሄዱ የሚከፈለው ብር ያነሰ ነው፣ ግን አንዳንዴ የሚወስደው ጊዜ ትንሽ ጊዜ ይፈጃል። ያው ፕሮሰሶች ተከትለን ነው የጤናው ምርመራ አለ፣ የፖሊስ ጋር እንትን ከወንጀል ነፃ መሆን አለ፣ የተለያዩ ፕሮሰሶች ያው በተቀባይ ሀገርና በላኪ ሀገር ያለው ስምምነትን ፕሮሰስ ቶሎ ስለሚያደርግ ትንሽ ጊዜ መውሰድ ባህሪ ያለው። የአሁን ጊዜ ወጣት ደግሞ ያው ቶሎ ወደ ስራ ለመግባት ፍላጎት ስላላቸው አንዳንዴ ህገ ወጡ ደግሞ ምንም ፕሮሰስ የለውም፣ አንዱ ብርህን ከፈልክ መውሰድ ነው። አንዱ እሱ ነው ምክንያቱ ይጀርብ ብዬ የማነሳው ሶስቱ ነው።
እንግዲህ ከዚህ ዘመቻ በፊት በቴክኖሎጂ እየታገዛችሁ ወደ ስደት መውጣት ሀሳብ ላላቸውም ሆነ ለተመላሾች የሚበጁ መረጃዎችን ለመስጠት ጥረት ታደርጋላችሁ። ቀደም ባለው ጊዜ ስራ፣ አሁን ላይ ደግሞ የጉዞ ስንቅ የተባሉ በስልክ ላይ መተግበሪያዎች እንዲገነቡ ድጋፍ አድርጋችኋል። ከመተግበሪያዎቹ ተጠቃሚዎች ያገኛችሁት ምላሽ ምን ይመስላል? ወጣቶችስ እነዚህን መተግበሪያዎች፣ እነዚህን የመረጃ አማራጮች በምን መልኩ እየተጠቀሙ ይገኛሉ?
የጉዞ ስንቅ ያው መልዕክቱ እንደሚያስፈው ስንቅ ነው። የጉዞ ስንቅ አላማው ወይም አሁንም ለወጣቶች እየተጠቀመበት ያለበት ሁኔታ ምንድን ነው? ከመሄድህ በፊት ምንድን ነው ኤግዛክትሊ ፕሮሰሱ? ለምትል እኔ ብነግርህ ወይ ሌላ ሰው ቢነግርህ ትክክል ያልሆነ መረጃ ባለማወቅ፣ በክፋት ብቻ ሳይሆን ባለማወቅም እናሳስታለን ሰውን አይደል? አንዳንዴ እዛ ላይ ግን ባለው ህግና መሰረት በእጃቸው አክሰሰብሊቲ ሁሌ የለም ለስማርትፎን፣ ግን ባለበት ሁኔታ አዲስ ወጣቶች የሚፈልጉትን ኢንፎርሜሽን ከመሰደዳቸው በፊት ምን ፕሮሰስ ፎሎ ማድረግ እንዳለባቸው፣ ምን አይነት መንገድ መሄድ እንዳለባቸው፣ መንገድ ላይ ምን እንደሚጠብቃቸው ኤርፖርት ላይ አምሹር ሁላችንም ያጋጠመናል ብዙ ጊዜ ድንግርግር ማለት ለስራ የሚፈልሱ ዜጎቻችን ከሩራል ኤሪያ ወይ ደግሞ ከገጠር አካባቢ የሚመጡ ናቸው እና ይሄ ኤርፖርት ላይ ገብቶ ትንሽ ግራ የማጋባትም ስላለ አሁን ስልኳን ወይ ስልኩን ከያዘ በቀላሉ ኦንላይን ቼክ ማድረግ ይችላሉ። እስካሁን በሰማ ነው በጣም ፖዚቲቭሊ ነው እየተወሰደ ያለው የጉዞ ስንቅ። ከመሰደድ በፊትም ከተሰደዱ በኋላም እዛም አረብ ሀገር ላይ ካየኸው ብዙ ኢንፎርሜሽን የአረብ ሀገር ላይ ያለው ሁኔታ ኢቨን ኢንኬዝ አሁን አንድ አደጋ ቢደርስባቸው ማንን ኮንታክት ማድረግ አለባቸው ምናምን እሱ ሁሉ ኢንፎርሜሽን አለበት። ለዚህ በጣም ጠቃሚ እንደሆነ ነው እስካሁን ባገኘ ነው መረጃ።
በመጨረሻ እንድናነሳው የፈለግኩት አንድ ጉዳይ ከስደት ተመላሽ ለሆኑ ዜጎች የምትሰጡት የስልጠና መርሃ ግብር አለ። ይሄ መርሃ ግብር ከምን ደረሰ? ወጣቶች ልማቸውን በሀገራቸው ማሳካት እንዲችሉ በማሳመን ረገድስ ምን ያህል ተሳክቶላቸዋል?
እንደኔ በጣም ተሳክቶልናል እላለሁ። ቻለንጁ ሪሶርስ እና እንደምታየው የሚመለሰው ዜጋ ቁጥር በጣም ብዙ ነው። እኛ ልንደርስ የተቻልነው ቁጥር አነስተኛ ነው ኮምፕሬስ ታደረገው እንጂ ብዙ ተመላሾች እንግዲህ በእኛ ኤክስፒሪየንስ ምናየው ኦፖርቹኒቲውን ካገኙ መሄድ አይፈልጉም። እውነት እንነጋገር ከሆነ በተለይ ደርሶ የመጡ ልጆች ተመላሾች ኦፖርቹኒቲ ሳይኖር ሲቀር ነው ወደ ውጭ የሀገሩ የሚያዘነብሉት። ምን አማራጭ አለ? ቤተሰብ ማስተዳደር አለ፣ ኃላፊነት አለ፣ ራሳቸውን የሚሆት መቀየር ይፈልጋሉ። ኦፍኮርስ አሁን እኛ የክህሎት ስልጠና እንሰጣለን። ሳይኮሶሻል ስፖርት ካስፈለገ ይሰጣል። የብድር አገልግሎት ይሰጣል። ይህን ካረግም በኋላ እውነት ለመናገር ተመልሶ የሚሰደድ ተመላሽ በጣም ጥቂት ነው። በጣም በጣም አናሳ የሆነ ቁጥር ነው። በብዛት እዚሁ ደስ ብሏቸው ህይወታቸውን ቀይረው ግን ትሬኒንግ ላይ ምንድነው ላይፍ ስኪል እንጨምራለን ለምትል አንዳንዴ ሲመጡ ያ ትንሽ ዲሞቲቬትድ ሆነው ተስፋ ቆርጠው ምናምን ስለሆነ እንደሚችሉ በራሳቸው መቀየር እንደሚችሉ ኤንታይም እኔ ደስ ይለኛል አሬንጅም ልናደርግልህ እንችላለን እንዴት ኢንካሬጅድ እንደሚሆኑ ስልጠና ከወሰዱ በኋላ እርግጠኛ ነኝ ነው የሚሉ ሰክሰስፉል እንደምንሆን እዚሁ ሀገር ላይ የሚያስደስት ውጤት ነው እያገኘን ያለ ነው ተመላሾች ላይ በምናደርገው ስራ። ወደ ስራ ይገባሉ፣ አግራሳቸውን ንግድ ይከፍታሉ። ወደ ስራ መግባት ፍላጎት ያላቸውን ሊንክ እናደርጋቸዋለን ከኤምፕሎየር ጋር ከአሰሪዎች ጋር። ግን ማጆሪቲው ያው የራሱን ስራ ነው መክፈት የሚፈልገው ሰልፍ ኤምፕሎይመንት ላይ። ለዚህ የብድር አገልግሎት ወይ ደግሞ አንዳንዴ ኢንካይንድ ሰፖርት የሚያስፈልጋቸውን እቃ እንገዛላቸው እና ወደ ስራ የሚገቡበት ሁኔታ ነው ያለው። በእውነቱ አስደሳች ነው። ግን ቅድም እንዳልኩት በየቀኑ ከሚመጡት ቁጥር ጋር ስታስተያየው የእኛ ቁጥር አናሳ ነው የስለማስብ ነው። ስፔሻሊ ወደ ሌበር ማርኬት ለማስገባት በጣም ብዙ አስፈላጊ ስለሆነ እንጂ ሰክሰስፉል ነው።
እጅግ በጣም አመሰግናለሁ ወይዘሮ አይዳ አውል። በዓለም የስራ ድርጅት የተሻለ ቀጠናዊ ስደት አስተዳደር መርሃ ግብር ወደሚለው ወደ አማርኛ ለመመለስ ሞክረናል። በዛ ውስጥ የዋና የቴክኒክ አማካሪ ነሽ። ለነበረን ቆይታ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ ሀብታሙ።
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ነዋሪነታቸውን በውጭ ሀገራት ለማድረግ የመረጡ በርካታ ኢትዮጵያውያን ወላጆች በስደት ከኢትዮጵያ ከመጡ በኋላ ትልቁ ህልማቸው ልጆቻቸውን ለትልቅ ስኬት ማብቃት መሆኑን ይናገራሉ። ይህን ለማድረግ ደግሞ ከልጅነታቸው ጀምሮ ክትትል ከማድረግ ጎን ለጎን በተለይም ደግሞ በከፍተኛ የትምህርት ተቋማት ዩኒቨርሲቲዎች ውስጥ ትምህርታቸውን እንዲማሩ ማድረግ ይጠበቅባቸዋል። ይህን ለማድረግ በቂ ገንዘብ ማጠራቀምም ይጠይቃል። ለመሆኑ ወላጆች ገቢያቸውን ተቆጣጥረው በበቂ ሁኔታ ለልጆቻቸው የትምህርት ገንዘብ ማጠራቀም የሚችሉት እንዴት ነው በሚለው ሀሳብ ዙሪያ ስመኝሽ የቆየ በዚህ በዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ የገንዘብ ነክ ጉዳዮች አማካሪ ጋብዛለች። በቅድሚያ ራሳቸውን በማስተዋወቅ ይጀምራሉ።
የቴ እሳቱ ወይም ደግሞ የትና የእሳቱ እባላለሁኝ። የሁለት ወንዶች ልጆች እናት ነኝ። እንግዲህ በሙያ ደረጃ በሪል ስቴት እና በፋይናንሻል ሰርቪስ ውስጥ ላለፈው 22 ዓመት አገልግያለሁ። የኤቲ ፋይናንሻል ኤልኤልሲ መስራች እና ባለቤት ነኝ።
በተለያየ ምክንያት ወደ አሜሪካ ሀገር የሚመጡ ወላጆች ልጃቸውን በሚያሳድጉበት ጊዜ የሚገጥሟቸው ችግሮች ወይም ተግዳሮቶች ምን አይነት ናቸው?
እነዛ የባህል አጀስትመንት ያስፈልገናል፣ የቫሊዩ አጀስትመንት ያስፈልገናል። ከምንኖርበት ይዘን የመጣ ነው ከኖርበት ይዘን የመጣ ነው ጥሩ ቫሊዩ እና እዚህ ካለው ጋር አጀስት እያደረገን የምንሄድባቸው ነገሮች ናቸው። ስለዚህ ብዙ አጀስት ከምናደርጋቸው ነገሮች ልጆችን ማነጋገር በባህላችን አልተለመደም። ስለዚህ ልጆችን ማነጋገር፣ መጠየቅ፣ ማዳመጥ እነዚህ ልጆች ስኬታማ እንዲሆኑ እኛም ደግሞ ምን ላይ መስራት እንዳለብን ዳይሬክሽን የሚሰጠን ነገር ስለሆነ እዛ ላይ ማትኮር ያስፈልጋል። በወላጅና በልጅ ነገር ራሱ በአንዱ ላይ እንዲኖር ይገባል። ቀይ መስመር ብለን የምንለው መኖር አለበት። አባትና እናት እንደፈለገ የማይናገርበት ቦታ አለ፣ ልጆችም እንደፈለጉ የማይናገሩባቸው ቦታዎች አሉ። እነዛን ለይቶ ማወቅ ያስፈልጋል። ስለዚህ ዓለም ሊቀበለው የሚችል ልጅ ማዘጋጀት የሚችለው እንዴት ነው ብሎ የፈጠራ ችሎታውን ወላጅ ማዳበር አለበት። አለበለዚያ በዚህ በ21ኛው ክፍለ ዘመን ለማሸነፍ በጣም ከፍተኛ የሆነ የፈጠራ ችሎታ፣ ትዕግስት፣ እውቀት፣ ገንዘብ እና የተለያዩ ፍቅር በብዛት ይፈልጋል። እና ፍቺን ለምሳሌ ሰዎች እንደ ኖርማል ቫኒ አድርገው ወስደውታል። በሀገራችን እንደዚ አይነት ነገር አይደለም። እናትና አባቶቻችን ስናይ ግን ብዙ ሚስማች የሆነ የጋብቻ አይነት ስለሆነ በዛ ምክንያት ሰዎች ፍቺ ያ ነገር ልጆች ላይ የሚያመጣውን ነገር አትኩሮ ያለን ሰው ብዙ ሲቸገሩ ያለሁ ብዙ ኮንሰልት አድርጌ እጅግ በጣም አሳዛኝ በልጆች የምትሰኗለ በወላጅ የምትሰኗለ
ወላጆች ሲያነሱ ከሰማቸው ውስጥ ለምሳሌ ብዙ ወላጆች ረጃጅም ሰዓት ስራ ላይ ያጠፋሉ። 16 ሰዓት፣ 17 ሰዓት እስከ 20 ሰዓት ድረስ ይሰራሉ። በዚህ ጊዜ ከልጆቻቸው ጋር የሚያሳልፉት ጊዜ እጅግ በጣም የተወሰነ ይሆናል። ወላጆች ይህንን ክፍተት እንዴት ነው መሙላት የሚችሉት? ጊዜ ለልጆቻቸው መስጠት የሚችሉት እንዴት ነው?
እነዚህ ሰዎች በዛ ባለቻቸው አንድ ዴይ ኦፍ ወይም ሁለት ቀን ዴይ ኦፍ እጅግ በጣም ልጆቻቸውን ሲኮተኩቱ ከሚያዩዋቸው ቤተሰቦች ጋር ቅርበት መፍጠር አለባቸው። የኛ ትልቁ ችግሩ አሁን ለምሳሌ ሌላ በዛው አካባቢ ላይ የሚኖር የሌላ ሀገር ዜጋ ይሁን የዚህ ሀገር ዜጋ ይሁን ግን ከራሱ አካባቢ የተለየ አንድ በዛ ውስጥ ካልቸራሊ ሌላው ቤተሰብ ምን እያደረገ እንደሚያሸንፍ ልንማር እንችላለን። ሁለተኛ ነገር የእነዛ ሰዎች የልጅ አያያዝ እኛ የምንፈልገው ግን ዛሬ ሁኔታው እንድናደርግ አልፈቀደልን። ከነዛ ሰዎች ጋር ችግራችንን አስረድተን እነዛ ሰዎች ሊደግፉ የሚችሉ ሰዎች መሆናቸውን ፍሬንድሺፕ በመመስረት የጠበቀ ነገር እንዲረዱን እኛና እነሱ ባህሪያችን አንድ ነው ወይ ወይም የተቀራረበ ነው ወይ በዛ ላይ ልጆችን ሊቀበሉ ይችላሉ። ሁልጊዜ እኮ አይሞላልንም። እኔም ራሴ ያሰ ሲንግል ፓረንት እና እንደ ሪል ስቴት እና ፋይናንሻል ሰርቪስ ፕሮፌሽናል አንዳንድ ጊዜ ቤቶች ሳሳይ የሚመሽበት ጊዜ አለ። ሰዎች አካባቢው ላይ ያሉ ቫሊዩም ማድረጋቸውን ቤተሰቦች እንጂ ዝም ብዬ ማንንም ሰው አልጠየቅም። ቤቴ ማጠገብ ቢሆን በዛው ባለው ላይ እንዴት አድርገው ሊጠቀሙ እንደሚችሉ መለኛ መሆንና ሌሎቹ ሰዎች ሌቨሬጅ ማድረግ ነው። በቃ በጣም ስማርት የሆነው መንገድ ጥቅም አለ።
ልጆች ትልቅ ቦታ እንዲደርሱ ከምናደርግበት መንገድ አንዱ ትምህርት ነው። ቁልፍ እና ወሳኝ ነገር ነው። ልጆች በተለይ ጥቁሮች ሆነን ወደዚህ ያገንተን ትልቅ ደረጃ ለመድረስ እና ልጆች በትምህርታቸው ስኬታማ እንዲሆኑ ከልጅነት ጀምሮ ምን አይነት ክትትልና ድጋፍ ያስፈልጋል?
ከልጅነታቸው ጀምሮ ታይም ማኔጅመንት ያስፈልጋል። ሁሉንም ልጆች ናቸው የጫወቱ። እኔም ቢዝነስ የምሰራው ነገር አለለሽ ከመልቀቅ ሰዓት ስታበጅለት የመኝታ ሰዓት አለ፣ የማንበቢያ ሰዓት አለ፣ ውጮት የመጫወቻ ሰዓት አለ። የተለያዩ ነገሮች ከወላጅ ጋር ደግሞ የተለያዩ አክቲቪቲዎችን ፓዝል ሊሆን ይችላል ተጫዋቹ አይምሮን እየዲቨሎፕ ያደርገኝ እነዛን ነገሮች ክሬት ማድረግ ያስፈልጋል ከልጅነታቸው። ያ ምን ይሆናል ልምድ ይሆንና ያ ሀቢት ኤቭሪዴይ ምንም ነገር ሲያደርጉ የሚያደርጉት ነገር አዲስ አይሆንባቸውም። የልጆች ስኬታማነትን ስታይ ወላጅስ ምን ይዞ ነው የመጣው? ከመጣንበት ምን እያየ የሚያደግ ነው? ምን ሰጣቸው ያዝነው ነው? ከታላላቅ ሰዎች ያንደኛው እናት ለምሳሌ መጽሐፍ ማንበብ ስለማትችል ዘቅዘቅ እንኳን እንዲዛዝም ብላ ፊቱ እየተቀመጠች ለፒኤችዲ ለሜዲካል ዶክተርነት ያበቃች የአሜሪካዊት እናት አለች ለምሳሌ። ስለዚህ እነዛን ነገሮች ስታይ የዛ ሴትዮ እኮ ምን እንዲያደርገች እንደሆነ አታውቅም፣ ግን ልጁ ላይ ሳይኮሎጂካሊ ልትፈጥር የፈለገችው ነገር ስላለ ብልህ እናት ስለሆነች ነው ያን ያደረገች።
ከክትትል ጎን ለጎን ደግሞ ወላጅ ልጆቹን ለስኬት ለማብቃት ከሚያስፈልገው ነገር አንዱ ገንዘብ ነው። በተለይ ወደ ዩኒቨርሲቲ ተማሪዎች ሲገቡ ከፍለው ነው የሚማሩት እና ወላጅ የሚያስፈልጋቸውን ነገር ማሟላት መቻል አለበት። በዚህ ብዙ ወላጆች ሲቸገሩ ይታያል እና ወላጆች የገንዘብ አያያዛቸው እዚህ ሀገር ሲመጡ ምን መሰል አለበት?
ብዙ ነገሮችን ገንዘባቸው ገንዘብ እንዲሰራ ማድረግ የሚገባቸውን ቦታ ከእውቀት ጋር ያለመጨበጥ ያ ምንድነው? ፕሮዳክቶችን ወይም ደግሞ የተለያዩ ኢንቨስትመንቶችን ልጅ ከወለደ ጊዜ ጀምሮ ሰው ለምሳሌ ልጁን በምን እንደሚያሰማር ማወቅ አለበት። የስቴቱን ህግ ማወቅ አለበት። እኛ በምንኖርበት በቨርጂኒያ ለምሳሌ 23 ዓመት እስኪሞላቸው ድረስ በራሳቸው ብድር መውሰድ አይችሉም። ስለዚህ ወላጅ የራሱን ክሬዲት ፍሪ አድርጎ እየጠበቀ ነው ለመበደር ወይስ ሌሎች ቦታዎች ላይ ትንሿን ገንዘብ ትልቅ ማድረግ እየሞከረ ነው የሚለው መልስ መሰጠት አለበት። ስለዚህ የራሴን ታሪክ ሳይሆን ፋይናንሻል ሰርቪስ እንደሱ የሚያመጣውን ነገር ተጠቅሜያለሁ። ፋይናንሻል አድቫይዘር ከመሆኔ በፊት የትሬዲንግ ትምህርቶች ገብቼ ትሬዲንግን ስለተማርኩ የተለያዩ ነገሮችን በራሴ የማደርጋቸው ለራሴ የጠቀሙ ነገሮች አሉ።
ምናልባት እንደምሳሌ የምትቀሳቸው ነገሮች አሉ?
አዎ፣ ቤት ማከራየት፣ ፋይናንሻል ፕሮዳክቶች ላይ ከታክስ ነጻ የሆኑ ነገሮችን ወይም ደግሞ ወለድ ሊወልዱ የሚችሉ እንዴት አይነት መልቲፕላየር ያላቸው ምን ያህል ጊዜ ሊያዋሉት እንደሚችሉ በኮምፓውንድ ኢንትረስት ከእውቀት ጋር ነው። ግን በጣም ብዙ እንደዛ ተብሎ ምትና ሚልካይን ነው የሚል ንግግር አለ በኮሚኒቲያችን። ነው እንደዛ ሳይሆን ከቦታ ቦታ እየሄዱ ትርፋቸውንና ኪሳራቸውን ማየት መቻል አለባቸው።
ክሬዲታቸው በጣም ተበላሽቶ ያንን ማድረግ ለትምህርት ላይ መዋል የሚገባቸውን ነገር መዋል ሲያቅታቸውም ይታያል እና ምናልባት በዛ በኩል የምትመክሪያቸው ምክር ካለ?
እጅግ በጣም አንቺ ካልሽው በላይ እጅግ በጣም ተጨማሪ ነገር ሊሆኑ የሚችሉ ብዙ ነገሮች አሉ። ሰዎች ለምሳሌ ልጅ ወልደዋል እዚህ ጋር መጀመሪያ ያንን ልጅ ቦታ ለማድረስ የሚፈልገውን ነገር ከኛ የሚጠበቀውን ነገር ስናቅ እነዚህ ነገሮች አይምሯችን ላይ ከመጡ አሁን አንቻቻቸውን ነገሮች ስለ ብራንድ፣ ስለ ሶሻል ላይፍ፣ ስለተለያዩ እቃዎች፣ መኪናዎች፣ ቤቶች ምናምን ስለመቀየር አናስብም። ይሄ እኔ የማልደግፈው ነገር ነው እና እነዚህ ነው በገንዘባቸው በኩል አጀስት የምናደርገው። ኒድስ አናሊሲሳቸው በሚሰራበት ጊዜ ራሳቸውን እንዲያዩ እናደርጋለን እና ይሄ ነው ያለን ያደረግኩት የሚሉትን የሚያፉበትን የሚደነግጡበትን ጊዜ አለን።
በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ።
አመሰግናለሁ ስመኝ። መልካም ጊዜ።
አድማጭ ተመልካቾቻችን ስለነበረን ቆይታ እያመሰገንን የሮብ ምሽት የጋቢና ቤ መሰናዶው እዚህ ላይ ተጠናቀቀ። የደንገረመው መሰናዶውን እየመራው ኬልያስ አስማረ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይቻለሁ። ሰላም ተነስጥልኝ ተናገ